ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ሊያተረፈ ቀደም ባለው ጊዜ በዳኝነት ኢትዮጵያን ስታገለግል ቆየች ወጣት ናት። በቅርብ ዓመታት ውስጥ ደግሞ የማህበረሰቡን የህግ ንቃተ ህሊና ለማስፋት ባለመ የቴሌቪዥን መሰናዶዋ በርካቶች ያውቋታል። በቅርቡ ደግሞ ፍትህ ለሀገር የተሰኘ የዩቲዩብ አምድ በመክፈት ህግ ነክ ጉዳዮችን በማጋራቷን ቀጥላለች። በተያያዥ ጉዳዮች ላይ ለመወያየት እንግዳ አድርገናታል። አስቀድማ ከህግ ሙያ ጋር ስላላት ቁርኝት ትነግረናለች።
ህግ ጋር ያለኝ ቅሩነት ያው ህግ መማሪ ነው። አዲስ አበባ ዩኒቨርሲቲ ህግ ከተማርኩኝ በኋላ በ2001 ዓ.ም እንደኛ አቆጣጠር ከተመረቅን በኋላ የአማራ ክልል የዳኞችና አቃቢ ህጎች ስልጠና ማዕከል ገብተን ከዛ በኋላ ዳኝነትን ተቀላቅያለሁ። በዳኝነት ስራ ላይ በጣም ሩቅ የሚባል ምናልባት በገጠር በጣም ገጠራማ የሆነ ቦታ መብራትና ውሃ የሌለው በጣም ገጠር ቦታ ሄጄ በዳኝነት ሰርቻለሁ። ከዛ በኋላ ደግሞ ከፍተኛ ፍርድ ቤት የደብረ ብርሃን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ በመሆን ሰርቻለሁ። ከዛ በኋላ ላለፉት 6 ዓመታት ደግሞ በጥብቅና ሙያ ላይ በፌዴራል ፍርድ ቤቶች እዚህ አዲስ አበባ ላይ እየሰራሁ እገኛለሁ።
ብዙ አድማጮቻችንና ተመልካቾቻችን የሚያስታውሱሽ ቀደም ባለው ጊዜያት በተለያዩ ቴሌቪዥን ጣቢያዎች ላይ በምታቀርቢያቸው ህግ ነክ መሰናዶዎች ነው። አባይ ቲቪ ላይ እንዲሁም በኋላ ደግሞ ኤንቢሲ ላይ አሁን ደግሞ በቅርብ ደግሞ ወደ ማህበራዊ መገናኛዎችን መምጣትሽን ሰምቻለሁ። በምታቀርቢያቸው ህግ ነክ መሰናዶዎች ነው ለመገናኛ ብዙሃን ይህን ጉዳይ ይዤ መምጣት አለብኝ እንድት ያደረገሽ የገፋፋሽ ምክንያቱ ምንድን ነው?
ያው አሁን ያለሁት በጥብቅና ስራ ላይ ነው። ነገር ግን ወደ ሚዲያ መምጣት የፈለግኩት እንደምታውቀው ሀገራችን ላይ በዚህ ከፍትህ ጋር በተያያዘ ፍርድ ቤት ስትለው ትችላለ፣ አቃቢ ህግ ጋር፣ ማረሚያም፣ ፖሊስም ጋር በጣም ብዙ የፍትህ ጥያቄዎች ይነሳሉ ከህግ ማስከበር ጋር በተያያዘ እና እኔ ደግሞ በሙያዬ ዳኛም ሆኜ አሁንም ደግሞ ጠበቃ ሆኜ በምሰራበት ጊዜ እማያቸው በጣም ብዙ የህግ አለማክበሮች፣ ህገ ወጥ የሆኑ ስራዎች ፍርድ ቤት ላይ እና ሌሎች የፍትህ ተቋማት ላይ ስትሄድ ደግሞ እንደሚጠበቅባቸው ኃላፊነታቸውን አለመወጣትን አስተውያለሁ። ከዛም በተጨማሪ ደግሞ ህብረተሰቡ ያለው ንቃተ ህግ ምንድን ነው የሚለውን ደግሞ ስመለከት ብዙ ሰው ህግ ባለማወቁ ምክንያት ነው እየተበደለ ያለው የሚል የግል አቋም አለኝ። ይህንን ያገኘሁት ከምንድን ነው? አንደኛ ፍርድ ቤትም ሆነን በምናከራክርበት ጊዜ ሰዎች ህግ ባለማወቃቸው ምክንያት ከሚደርስባቸው ችግር፣ ምናልባት ትክክለኛ ፍትህ ማግኘት እየተገባቸው የሚያጡት በጣም በርካታ ነገር እንደነበር ዳኛ በነበርኩበት ጊዜ አስተውያለሁ። ከዛ ጠበቃ በሆንኩበት ጊዜ ደግሞ ምናልባት ሰዎች በተለያየ በጀስቲስ ሲስተሙ ላይ ካለው ችግር በተጨማሪ እሱን እንደውል ወደ ጎን ተወውና እራሳቸው ማድረግ የሚገባቸውን ክርክር ማድረግ ባለመቻላቸው፣ ስለ ሀገራችን ህጎች መሰረታዊ የምንላቸውን ነገሮች ማወቅ ባለመቻላቸው ምክንያት በጣም ብዙ መብቶቻቸው ሲገፈፉ እየተመለከትኩኝ ነበር። ስለዚህ እኔ እንደ አንድ የህግ ባለሙያ በዳኝነትም በጥብቅናም ስራ ላይ ያለኝን ልምድ ተጠቅሜ ለህብረተሰቡ ምንድን ነው ማድረግ ያለብኝ የሚለውን ሳይ እንደ አጋጣሚ ሆኖ ያገኘሁት አማራጭና እኔም ኢንተረስትድ የሆንኩበት ነገር ሚዲያ ነው። መነሻዬ ሰዎች ህግ ማወቅ አለባቸው፣ በተለይ ደግሞ የሀገራችን የፍትህ ስርዓት በደንብ መስተካከል አለበት ብዬ በማመን ነው ይህን ፕሮግራም ልሰራ ይቻልኩት።
ህግ ስራም የህግ ትምህርትም ብዙ ጊዜ ጠጠር ያሉ ሀሳቦች የሚንሸራሸሩበት ብዙ ምሁራዊ ጉዳዮች ደግሞ የሚስተናገዱበት ነው። እነዚህን ጉዳዮች ወደ ቴሌቪዥን እና ወደ ማህበራዊ መገናኛዎች በማምጣት ረገድ ውስጥ የራሱ ውጣ ውረድና ፈተናዎች ያሉ ይመስለኛል። በአንቺ መሰናዶ ውስጥ ቅድሚያ ሰጥተሽ ካስተናገድሻቸው ጉዳዮች መካከል የተወሰኑት ምን ላይ የሚያተኩሩ ናቸው?
ያው 2 የቲቪ ጣቢያዎች ላይ ነበረ ፕሮግራሙ የነበረው። ከዚህ በፊት አባይ ቲቪ ላይ ፍትህ ለሀገሬ በሚል ስም ለ1 ዓመት ከ6 ወር ያህል ያለምንም መቋረጥ ውስጥ 60-70 የተጠጉ ፕሮግራሞች ተሰርተዋል። ከዛ በኋላ ደግሞ ያ ከተቋረጠ በኋላ ኤንቢሲ ኢትዮጵያ ላይ ኤንቢሲ ህግ ከሊያ ጋር በሚል ፕሮግራም ላይ የሚሰራ ነው። በዚህ ላይ ትኩረት ያደረግኩባቸው ነገሮች ምንድን ናቸው? ቅድም እንዳልኩ መሰረታዊ የምንለው በአብዛኛው ሰዎች በዴይ ቱ ዴይ ላይፋቸው የሚያጋጥሟቸው ነገሮች ላይ ህግን መሰረት አድርጎ ሊያውቋቸው ይገባሉ የምላቸው ነገሮች ናቸው። ለምሳሌ ከቤተሰብ ህግ ጋር በተያያዘ ትዳርና ጋብቻ ያው ብዙዎቻችን ያለንበት ስለሆነ ብዙ ሰውን መስማት ይፈልጋል ብዬ ስለማሰብ ከጋብቻ ጋር በተያያዙ ከልጆች አስተዳደግ ጋር በተያያዘ አንዳንዴ ደግሞ መብቶቻቸው የሚገፈፉ መብት በትክክል ያላቸው ነገር ግን በተግባር በጣም ብዙ ነገሮቻቸው የጎደሉባቸው ብለን የምናስበው በተግባር በአተገባበር ችግር ምክንያት ከዚህ ከአካል ጉዳተኞች መብት ጋር በተያያዘ አሰሪና ሰራተኞች ላይ ቅድም እንደነገርኩ መነሻዬ ፍርድ ቤት ላይ ሆኜ ያየኋቸው ችግሮች ስለሆኑ ሰራተኞች በአሰሪዎቻቸው የሚደርስባቸው በጣም በርካታ በደል አለ። ስለዚህ ሰራተኞች እነዚህ መብቶቻቸውን ቢያውቁ ለመጠየቅ ይችላሉ ብዬ ስለማሰብ ከአሰሪና ሰራተኛ ሕግ ጋር በተያያዘ እንደምታውቀው ደግሞ ሀገራችን ላይ በወንጀል የተከሰሱ ወይም የተጠረጠሩ ሰዎች የሚጣሱባቸው መብቶች በጣም ብዙ ናቸው እና በወንጀል የተጠረጠሩና የተከሰሱ ሰዎች ያላቸው መብት ምንድን ነው? ፍርድ ቤት ሲቀርቡስ ምንድን ነው ማድረግ ያለባቸው የሚሉትንና አዳዲስ የወጡ ህጎች ለምሳሌ ከዚህ ከጸረና ሙስና አዋጁ ጋር ተያይዞ ያሉ አዳዲስ ፕሮሲጀሮች አሉ፣ ስነ ስርዓቶች ማለት ነው። ሌላው መደበኛው የወንጀል ስነ ስርዓት በዛ የማይገዙ ልዩ የሆኑ የስነ ስርዓት ህግ ያላቸው። ስለዚህ እነሱ ጉዳይ ላይ የሚመጡ ክርክሮችን ሰዎች እንዴት ነው መምራት ያለባቸው ወይም ክርክሮቹ ላይ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው የሚለውን እንደነገርኩ በጣም በርካታ ስለሆኑ ፕሮግራሞቹ ሁሉንም ነክቻለሁ ማለት ባልችልም ግን አብዛኛውን በሚባል መልኩ ሰዎች ማወቅ አለባቸው ብለን የምናስበውን ጉዳይ ለማዘጋጀት ጥረት አድርጌያለሁ።
መልካም። ስለ ተግዳሮቶቹ እናውራ። የህግ መሰናዶ ይዘሽ ወደ ቴሌቪዥን በምትገቢበት ጊዜ ወይም በምትቀርብበት ጊዜ ማስታወቂያ የመሳብ ጉዳይ አጠያያቂ ይሆናል። መሰናዶዎቹ አርታኤዎች የህግ እውቀትና የአመለካከት ሁኔታም የሚወስኑ ይመስለኛል። ከእነዚህ ጋር በተያያዘ ምን አይነት ተግዳሮቶች ገጠሙሽ? ምን አይነት ውሳኔ እንድትወስድ ይሆናል?
ምናልባት እኔ እንደ ተግዳሮት ብዬ ማላየው ከዚህ ከስፖንሰሮችን ከማግኘት ገቢ ከማስገኘት ጋር በተያያዘ ለዛ ፐርፐዝ ብዬ የሚሰራው አይደለም። ያው ቅድም እንደነገርኩ ያሉኝን ልምዶች መሰረት አድርጌ እኔ የማውቀውን ነገር ደግሞ ለህብረተሰቡ ማሳወቅ አለብኝ ከሚል መነሻ ስለሆነ ገንዘብ አለማግኘቱ ስፖንሰር አለመሳቡ እንደ ተግዳሮት ለእኔ እንደግል አላየው። ነገር ግን እንደነገርኩ ቅድም ቲቪ ጣቢያዎች ላይ ስለነበር የምሰራው ቲቪ ጣቢያው ደግሞ አየር ሰዓቱን እስከሰጠ ድረስ ተመልካችን ቢኖረው ገቢ እስከሌለው ጊዜ ድረስ ደግሞ ጥያቄ ውስጥ ይገባል ያንተ ፕሮግራም ማለት ነው። ስለዚህ ምናልባት እንግዲህ መደምደም ሊያስቸግር ይችል ይሆናል። አብዛኛው የመዝናኛ ፕሮግራሞች ወይም ደግሞ ብዙ ስፖንሰር እና ደጋፊ ያላቸው ፕሮግራሞች ያላቸውን ያህል ትኩረት የቲቪ ጣቢያው ራሱ ላይ ሰጥህ ይችላል። ለምሳሌ ገንዘብ የሚያስገኝ ሌላ ፕሮግራም ካለ እና የዛ ቀረጻ ሰዓት ከሆነ ሊታጠፍ ይችላል ያንተ ማለት ነው። ያንተ ለምሳሌ በቋሚነት የሚተላለፍበት ሰዓት አለ። በሳምንት ውስጥ አንድ ጊዜ ነበር የሚተላለፍ። በዛ ሰዓት ላይ ክፍያ የሚፈጽም ያለ የፕሮግራም በዛ ሰዓት ላይ ማስተላለፍ የሚፈልግ ከሆነ ያንተ ፕራዮሪቲ የሚሰጠው ወይም ቅድሚያ የሚሰጠው አይሆንም ማለት ነው። ስለዚህ እኔ እንደ ፓሽን የምሰራው ስራ ስለሆነ ጊዜ ያለምንም ማቋረጥ በሳምንት ውስጥ መተላለፍ አለበት ብዬ ስለማስብ አንዳንዴ ፕሮግራሙ አለመተላለፉ ሳይ በጣም ለፍተህ እንደምታዘጋጀው ፕሮግራም በጣም የሚነካ ነገር አለው። እሱም ብቻ ሳይሆን ቅድም መነሻዬ ላይ ለማለት እንደሞከርኩት እኔ ፍላጎቴና ሀሳቤ ህግን ማስተማር ነው። ሌላ ምንም ከጀርባ ያለው ከጥቅም ጋር የተያያዘ ሌሎች ነገሮች የሉትም። ስለዚህ እንደነገርኩ የጥብቅና ስራ ላይ ያለሁት ዋና ስራ የጥብቅና ነው። ገቢ የማገኝበት ስራ ጥብቅና ነው። ስለዚህ የጥብቅና ስራ በጣም ብዙ ውጣ ውረዶች ያሉት፣ በጣም ቢዚ የሚያደርግ፣ በጣም ስትረስፉል የሆነ ነገር ነው እና በዚህ ስራ መሀል በጣም ተጨንቄ የሚመጡትም እንግዶች ዳኞችና ጠበቆች ናቸው ፎርዳት ማለት። ስለዚህ እነሱም ቢሆኑ ጊዜያቸውን መስዋዕት አድርገው ነው ህብረተሰቡን ለማስተማር ብለው የሚመጡት ማለት ነው። በዚህ አጋጣሚ እንግዶች ሆነው እኔ ፕሮግራም ላይ የመጡትን በጠቅላላ በጣም ሳላመሰግናቸው ማለፍ አልፈልግም። ምክንያቱም እነዚህ ነገሮች መጥተው ለእኔ ምናልባት ገንዘብ አለማግኘቱ ምናምን በላይ ጊዜውና ኢነርጂው በጣም ብዙ ነገር ትተህ ነው ወደዛ የምትመጣው። በተለይ ደግሞ ከጥብቅና ስራ ጋር ደግሞ ኢቨን የራስህ የፐርሰናል ህይወት ላይ ራሱ አፌክት እስከመደረግ ድረስ ያደርሳል። በቃ ሙሉ ነገር ትተህ ነው ወደዚህ የምትመጣው እና እሱ ስላለ እኔ እንደ ቻሌንጅ ማየው እኔ በምሰጠው ትኩረት እኔ ለህብረተሰቡ ይሰጣል ብዬ ከማስበው ጥቅም አንጻር የሚዲያ ባለቤቶች ወይም ደግሞ ህብረተሰቡ ጋር ስትሄድ ደግሞ ልክ እንደ ኢንተርቴንመንቱ ብዙ ተመልካች አለመኖሩ እሱን እንደ ቻሌንጅ አየዋል። የሚሰጡትን ደግሞ ጥቅም ልክ እኛ እንደምንረዳው ያህል ድጋፍ የሚያደርጉ ሰዎችም ሆነ ሚዲያዎች አለመረዳታቸው ነው ብዬ አስባለሁ።
እነዚህን መሰል ዝግጅቶች ለማህበረሰቡ ያላቸውን ጠቀሜታ ቀደም ብለሽ ጠቃቅሰሽዋል። በተለያየ የኢትዮጵያ ጥግ ላይ ያሉ አሁንም ድረስ በርካታ የፍትህ ጥያቄ ያላቸው ስለ ህግ ደግሞ ንቃተ ህሊናቸውን ማዳበር የሚፈልጉ ሰዎች የሚሹት አይነት መሰናዶ ነው። በምን መንገድ ነው ልታገዝ የሚገባው? የሚያዳምጡሽ ወይም የሚመለከቱሽ ሰዎች እንዲህ ያሉ ዝግጅቶች ከአመት አመት እንዲሸጋገሩ ኢትዮጵያና ትውልድ ኢትዮጵያን በምን መንገድ ነው ሊያግዙ የሚችሉት?
ያው አሁን እንግዲህ የኔን ፕሮግራም በሚመለከት እንደ ምሳሌ ላንሳና ከዛ ጋር ያይዤ ባውራ ደስ ይለኛል። ለምሳሌ አሁን እኔን ብትመለከት አንድ እኔ ነኝ አዘጋጅቼ የማቀርበው። እንግዶች ሲመጡ ምን አይነት ፕሮግራሞች ይኑሩ፣ ምን አይነት እንግዳ ይሁን፣ ጥያቄዎች ምን አይነት ይሁኑ የሚለውን እኔ ብቻዬን ነኝ የማደርገው። ስለዚህ ኢቨን ፕሮግራሙ ቲቪ ላይ ከመተላለፉ በፊትም ኤዲት ማድረጉን ጨምሮ፣ እንደምታውቀው የሙያ ፕሮግራም ስለሆነ ኤዲት ስታደርግ ሊቆረጥና ላይቆረጥ የሚገባውን ነገር ሌላ የህግ ባለሙያ ያልሆነ ሰው ልክ ያንተ ያን ያህል ቦታና እውቀት ኖሮት ሊሰጠው ያንን አገልግሎት ሊሰጥ አይችልም። ስለዚህ ሙሉ በሙሉ ማለት በምትችለው መልኩ እኔ ላይ እያረፈ ነው። ስለዚህ ግለሰብ ደግሞ እንደ ግለሰብ ይደክማል። አሁን ድጋፍ ቢኖረው ፋይናንሻሊም ሊሆን ይችላል። የፋይናንሻሊ ድጋፍ የሚኖረው ለምንድን ነው? ሰዎች ይኖራሉ የሚያግዙ ማለት ነው። ለምሳሌ እኔ ላይ ብቻ የተንጠለጠለ አይሆንም። እኔ ፕሮግራሙ ባቀርበው ፖስት ባደረገው ከዛ ግን ጋር ተያይዞ ግን በጣም ተያይዞ የሚመጡ በጣም ብዙ ሪሰርች ማድረግን ጨምሮ በጣም ብዙ ስራዎች አሉ ከጀርባ ማለት ነው። ፕሮግራሙ ቲቪ ላይ ሲቀርብ እዛች ጋር ብቻ ያለችው ትመስላለች፣ ግን ለዛ ዝግጅት በጣም ብዙ ነገር በገንዘብን ብቻ ሳይሆን በኢነርጂ በጣም ብዙ አለ። ስለዚህ እኔ እንደዚህ አይነት ፕሮግራሞች ዘላቂነት እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ መድከም ነው ብዬ ነው ማስበው። ፍላጎት ማጣት ሳይሆን ወይም መጀመሪያ መነሻችንን መርሳት ሳይሆን በቃ መድከም ነው። ሰው አንድ ሰው ይደክማል አይደለም ብቻውን ማለት ነው። ስለዚህ እንደዚህ አይነት ድጋፎች ቢኖሩ ደጋፊ ሰው እንዲኖረ ያደርጋል። እኔ መሆን አለበት ብዬ የማስበው ሰዎች እንደዚህ አይነት ፕሮግራሞችን ከሚሰጡት ካላቸው ፋይዳ አንጻር ተመልክተው በገንዘብም ሊሆን ይችላል ስፖንሰር በማድረግ ለሌላም ብቻ ሳይሆን ስፖንሰር ልክ ሌላ ፕሮግራሞችን ስፖንሰር እንደሚያደርጉት ስፔሻል የሆነ ነገር ሳይሆን ሌላ ፕሮግራም ስፖንሰር እንደሚያደርጉት ጥቅሙን ተረድተው ስፖንሰር ማድረግ ቢችሉ አንደኛ ፕሮግራሙ ከመቆም ይታደጉታል፣ ሁለተኛ በተሻለ ኳሊቲ እንዲሰራ ያደርጋል። ፕሮግራሙ ቀጣይነት እንዲኖረው በተሻለ ደግሞ ኳሊቲ አድጎ ለሰው በተሻለ መልኩ ትምህርት ማስተማር እንዲችል የገንዘብ ድጋፍ ማድረግ የሚችሉ ስፖንሰር ማድረግ የሚችሉ ሰዎች ቢኖሩ እና ድርጅቶች ቢኖሩ የተሻለ ሰርቪስ መስጠት እንችላለን። ከዓላማችንም ደግሞ ወደኋላ እንዳንል ያደርገናል እያስብ
በስካሁኑ ሂደት ውስጥ እንግዲህ እነዚህ ውጣ ውረዶች ቢኖሩም እዚህ ደርሰሻል። በርካታ ተከታታይ ክፍሎች የነበሯቸው ህግ ነክ መሰናዶዎችን ለማቅረብ ችለሻል። የመጪ ዘመን ህልምሽ፣ የመጪ ዘመን ግብሽስ ምንድን ነው?
የመጪ ዘመን ህልሜ እንደ እግዚአብሔር ፍቃድ እኔ የማስባቸው በጣም በርካታ ነገሮች አሉ። ሰዎች ህግን ማወቅ አለባቸው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ይርዳኝ እንጂ የኔ ዓላማ ፍትህ ለሀገሬ ብዬ ርዕስ ሰጥቼ ፕሮግራም ስጀምር ለሀገሬ ፍትህ ስርዓት በጣም መሰረታዊ ለውጥ የሚያመጣ ፕሮግራም ነው ብዬ ነው የማስበው። መነሻዬም እሱ ነው። ስለዚህ የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት፣ ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ፣ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። ያንን ለማድረግ ቅድም እንደነገርኩ ምናልባት እንደ አንድ ተግዳሮት የማየው አሁን እየሰራሁባቸው የነበሩት እና ምናልባት ዩቲዩብ ላይ አሁን እየመጣሁ ነው እያስተዋወቅኩኝ ስለሆነ እዛ ላይ ትንሽ ፎርማቱን ልንቀይረው እንችላለን። ግን የህግ ፕሮግራሞች ልክ ኢንተርቴንመንቱ ሰዎችን እንደሚስበው ሁሉ አዋስተን ህግን ማስተማር እንድንችል ቅድም እንደነገርኩ በጣም ብዙ ነገሮችን የሚጠይቁም ቢሆኑ የመከፈል ያለበት መስዋዕትነት ተከፍሎ ሰዎች በሙሉ በአንድነት ሊያዩት የሚችሉ ፕሮግራም እና ያንን ፕሮግራም መሰረት አድርገው ደግሞ መብታቸውን መጠየቅ የሚችል አይነት ምንድን ያለኝ ግዴታ መብት መጠየቅ ብቻ ሳይሆን ግዴታውን የሚወጣ ማህበረሰብም ሲኖር ነው በአንድ ሀገር ላይ አይደለም ሰላም፣ መረጋጋት፣ ፍትሃዊ የሆነች ሀገር የምትኖረን ማለት ነው። ስለዚህ ቤዚካሊ የፍትህ አካሉን በሚመለከት እኛ እንደ ህግ ባለሙያ ብቻ ሳይሆን ሰዎች ስለ ፍርድ ቤት፣ ስለ ፖሊስ ጣቢያ፣ ስለ ሌሎች የፍትህ አካላት ሲያነሱ የሚማረሩበትን ነገር በተቻለ አቅም መቀነስ እንድንችል ችግራችሁ ይሄ ነው፣ ይሄን ብታደርጉ መፍትሄ ማምጣት ይችላል ብለን ችግር ፈች የሆነ ፕሮግራም ማቅረብ እንድችል ነው የኔ ዓላማ። እንደ እግዚአብሔር ይፈቅድ።
ሊያተረፈ የህግ ባለሙያ ነሽ፣ ህግን የሚመለከት የቴሌቪዥን መሰናዶ ማዘጋጅ ነሽ። የመጀመሪያችን ነው። ደጋግመን እንደምንገናኝና ቀሪ ሀሳቦችን እንደምንጋራ አስባለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሀብትሽ። ይሄ ፕሮግራም ጥቅም አለው ብላችሁ አስባችሁ እኔ በእንግድነት አምጥታችሁ መነሻውን ያጋጠመውን ቻሉ እንጂ ወደፊት ያለውን ነገር ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ያክብር።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እነዚህ ስደተኞች በአገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህን የተመለከተውን ዘገባ በመቀጠል እናሰማችኋለን። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና
12-13 ሰዓትም ልትሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊትሊ ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም። እናም ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት የመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ የቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት
የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በእሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያ ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወደቨር ይዘኸው መምጣት አለብህ በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንድ ዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ፣ ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።